ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Today we're opening a new and positive chapter in that partnership. The United States is committed to working hand in hand.
በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የህግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነጻና ፍትሃዊ ምርጫ ለማካሄድ፣ ሰብአዊ መብቶችን የማክበር፣ ዜጎችን የማሳተፍና በይበልጥ የማሳካት አላማዎችን ይጨብጡ ዘንድ እናግዛለን።
የዩናይትድ ስቴትስ የዓለም አቀፍ ተራድኦ መርሃ ግብር ምክትል አስተዳዳሪ ቦኒ ግሊክን ድምፅ ነው የሰማነው። በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቢ ህግ የተጀመሩ የፍትህ ስርዓቱን ማሻሻያ ስራዎች የሚያግዝ ፍትህ በተሰኘ ፕሮጀክት አዲስ አበባ ላይ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
በወሎ ዩኒቨርሲቲ ትናንት የተቀሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ የአገር ሽማግሌዎችና ከፍተኛ የክልሉ ባለስልጣናት ያሉበት ልዑካን ቡድን ከተማሪዎች ጋር ሙሉ ቀን ተነጋግሯል። ውይይቱ ማምሻውንም ቀጥሏል። በዚህም ላይ ዘገባ አለን።
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። 54 ኢትዮጵያውያን ከኬንያ በስደት የነበሩ ኢትዮጵያውያን ከኬንያ ወደ ሀገራቸው መመለሳቸው ተዘግቧል የሚለው አንዱ ዋና ዜናችን ነው። የደቡብ ሱዳንን ለአምስት ዓመታት የዘለቀ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታቅደዋል የሚሉትና ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በአሳሳች ወይም የውሸት መረጃ በሚያሰራጩ የማህበራዊ መገናኛ ብዙሃን ላይ የሚያጠነጥነውን ዲሞክራሲ በተግባርንና በቅርቡ ቢሾፍት ላይ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ሳቢያ ሕይወታቸውን ያጡ ዜጎች ቤተሰቦች ሊገጥም በሚችለው የድህረ አደጋ ስነ ልቦና ሁከት ላይ የሚያተኩረው ሴቶችና ቤተሰብን ጨምሮ
በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። ዛሬ ረቡዕ የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዝቤር ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። አምባሳደር ፍጹም አረጋ ትናንት በአሜሪካ ድምጽ ቴሌቪዥን ስቱዲዮ ተገኝተው ቃለ ምልልስ ባደረጉበት ወቅት በዋይት ሀውስ ተገኝተው ከፕሬዝደንቱ ጋር ስለአደረጉት ውይይት ተናግረዋል። አምባሳደር ፍጹም አክለው የዋይት ሀውስ ልዩ አማካሪና የፕሬዝደንቱ ልጅ ኢቫንካ ትራምፕ በመጪው ሳምንት ወደ ኢትዮጵያ እንደሚሄዱና የጉዟቸው ዓላማ የሴት ስራ ፈጣሪዎችንና ነዋይ አፍሳሾችን የውሳኔ ሰጭነት አቅም ለማጠናከር እንቅስቃሴያቸው አካል እንደሚሆን ተናግረዋል።
54 ኢትዮጵያውያን ከኬንያ ወደ አገራቸው መመለሳቸው ተገለጠ። ህጋዊ ባልሆነ መንገድ ወደ ኬንያ በመግባታቸው ታስረው የነበሩት 54ቱ ኢትዮጵያውያን ወደ አገራቸው እንዲመለሱ መደረጉ ነው የተገለጠው። መዳረሻውን ደቡብ አፍሪካ ያደረገው በሞምባሳና ኳሌ በሚገኙ እስር ቤቶች ታስረው የነበሩት ኢትዮጵያውያን ናይሮቢ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ከሀገሪቱ ባለስልጣናት ጋር ባደረገው መግባባትና ውይይት ከእስር ተለቀው መጋቢት 25 ቀን 2011 ዓ.ም ወደ አገር ቤት እንዲመለሱ ተደርጓል ይላል። ከዚህ ቀደም ከኬንያ 145 እና ከማላዊ ደግሞ 34 ሌሎች ኢትዮጵያውያን ክሳቸው ተቋርጦና ምህረት ተደርጎላቸውም ወደ አገራቸው መመለሱ ተጠቅሷል። በናይሮቢ የሚገኘው የኢትዮጵያ ኤምባሲ ማላዊንም እንደሚሸፍን ታውቋል። በናይሮቢ የኢትዮጵያ ኤምባሲ የሰጠው መግለጫ የተንተራሰ ዘገባ ነው።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። የደቡብ ሱዳንን ለአምስት ዓመታት የዘለቀ እርስ በርስ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታቅዷል። በስነ ስርዓቱ ላይ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ እና የሌሎች አብያተ ክርስቲያን መሪዎችና አባላትም እንደሚገኙ ታውቋል። ሳቢና ካስቴልፍራንኮ ከሮም አጠናቅራለች። ሰሎሞን አባተ ያቀርባል።
መንፈሳዊው ጉባኤ እንዲጠራ የእንግሊዙ ካንተርበሪ ሊቀ ጳጳስ ጀስቲን ወልቢ ያቀረቡትን ማሳሰቢያ አቡነ ፍራንሲስ ተቀብለው በቫቲካን ቅጥር በሳንታ ማርታ መኖሪያቸው ውስጥ እንዲከናወን ፈቅደዋል። ፕሬዚደንት ሳልቫኪርና አምስት ምክትሎቻቸውን ጨምሮ የደቡብ ሱዳን የፖለቲካ የሲቪልና የአብያተ ክርስቲያን ባለሥልጣናትና መሪዎችም በሥነ ሥርዓቱ ላይ እንደሚሳተፉ ተገልጿል። የመንግሥቱ መሪዎች የፊታችን ግንቦት አራት ለአዲሱ ዘመን ሥልጣን ይረከባሉ። የደቡብ ሱዳን አብያተ ክርስቲያን ምክር ቤት ስምንት አባላትም በቫቲካኑ መንፈሳዊ ጉባኤ ላይ ይገኛሉ ተብሏል። በጉባኤው ሐሳብ ላይ የቫቲካን ቃል አቀባይ አሌሳንድሮ ጂሶቲ ማብራሪያ ሰጥተዋል።
This event, both ecumenical and diplomatic at the same time, was organized by mutual agreement between the
sects. ይህ ሁሉን አቀፍ መንፈሳዊና በተመሳሳይ ጊዜም ዲፕሎማሲያዊ የሆነ ጉባኤ በቫቲካን መንግሥት ጽሕፈት ቤትና በካንተርበሪ ሊቀ ጳጳስ የተጠራ ነው። በቤተ ክርስቲያኒቱ በኩል የጽሞናና የጸሎት እንዲሁም የመነጋገሪያና የርቅ ይሆናል። ለደቡብ ሱዳን ሕዝብ ሰላምና ብልጽግና ለመስራት ኃላፊነት ለወሰዱ ሁሉም የመከባበርና የመተማመን ዕድል የሚፈጠርበት አጋጣሚ ነው።
በጉባኤው ላይ የዩጋንዳ ሊቀ ጳጳስና የአፍሪካና የማዳጋስካር አብያተ ክርስቲያን ታላላቅ መሪዎች ኅብረት ፕሬዚደንት የእግዜርን ቃል ይናገራሉ፣ ስብከት ይኖራቸዋል ተብሏል። አቡነ ፍራንሲስ በጉባኤው መዝጊያ ላይ ቃል ያሰማሉ። አቡኑ የካንተርበሪ ሊቀ ጳጳስና የስኮትላንድ ፕሬዝቢቴሪያን ቤተ ክርስቲያን የቀድሞ ተማጻኝ ፊርማዎቻቸውን ያኖሩባቸው አንድ የሚያደርጋችሁን እሹ፣ የሚለያያችሁን ተጠየፉ የሚል መልእክት የሰፈረባቸው የቅዱሱ መጽሐፍ ቅጂዎች ለጉባኤው ተሳታፊዎች ይበረከታሉ። ብፁዕ አቡነ ፍራንሲስ ስለ ደቡብ ሱዳን ሰላም አዘውትረው እንደሚጨነቁ በአደባባይ ሲናገሩ ይሰማሉ። በቅርቡም ፕሬዚደንት ሳልቫኪርን በመንበራቸው ተቀብለው አወያይተዋቸዋል። ከሊቀ ጳጳስ ዌልቢ ጋር ሆነው ደቡብ ሱዳንን ለመጎብኘት ውጥን ቢኖራቸውም ሀገሪቱ ውስጥ ባለው ያልተረጋጋ ሁኔታ ምክንያት ለጉዟቸው እስካሁን ቀን አልተቆረጠም።
የሱዳን ፖሊስ ተቃዋሚ ሰልፈኞችን እንደማያጠቃ አስታወቀ። ሱዳን ዋና ከተማ ሀርቱም ውስጥ የአገሪቱ ፕሬዚዳንት ኦማር ሐሰን አልበሽር ስልጣን እንዲለቁ የሚጠይቀው የተቃውሞ ሰልፍ ዛሬም ቀጥሏል። ተቃዋሚ ሰልፈኞች ዛሬ የአገሪቱ የጦር ኃይል ዋና ጽህፈት ቤት ደጃፍ በመቀመጥ ተቃውሟቸውን ያሰሙ ሲሆን የከባድ መሳሪያ ተኩስም ሲሰማ እንደነበር ተዘግቧል። ያን ምስክሮች እንደሚሉት የመንግስት ጸጥታ ኃይሎች ተቃዋሚዎችን ለመበተን ሲሞክሩ አድማ በታኝ ፖሊሶች ተቃዋሚዎችን ደህንነት ለመጠበቅ ጣልቃ ገብተዋል። የሱዳን ፖሊሶች ሰልፈኞችን እንደማያጠቁ የሚናገር መግለጫ ስለማውጣታቸውም ተሰምተዋል። የሱዳን መንግስት ቴሌቪዥን ተቃዋሚ ዝር ያለበት የማይመስል የጦር ኃይል ጽህፈት ቤት ህንጻን የሚያሳይ ምስልና ተንቀሳቃሽ ምስል ቢያሳይም እማኞች ግን ምስሉና ተንቀሳቃሽ ምስሉ ከጊዜያት በፊት የተወሰዱና ነባራዊ እውነታውንም የማያሳዩ ናቸው ሲሉ ነቀፌታ አሰምተዋል። ሱዳናውያን በማህበራዊ የመገናኛ አውታሮች ላይ በብቅ ብለው የሱዳን ጦር ኃይል ከተቃዋሚ ሰልፈኞች ጎን ስለመቆሙ እየተናገሩ ነው። ያለፈው የአውሮፓውያን ዓመት መገባደጃ ላይ የዳቦ ዋጋ ማሻቀብን ሰበብ አድርጎ የጀመረው የሱዳን ተቃውሞ ቀስ በቀስ ለሰላሳ ዓመታት ያህል የአገሪቱን የመሯትን ኦማር አልበሽርን ከስልጣን እንዲወርዱ ወደ መጠየቅ አድጓል።
የተባበሩት መንግስታት የጸጥታ ምክር ቤት የሊቢያን ቀውስ በተመለከተ ለመነጋገር እየተሰናዳ ባለበት በአሁኑ ወቅት ዋና ከተማዋን ትሪፖሊን ለመቆጣጠር ፍልሚያው ዛሬም እንደቀጠለ ነው የሚሰማው። በጀኔራል ሀሊፋ ሀፍታር የሚመሩት የምስራቅ ሊቢያ ኃይሎች ትሪፖሊ አጠገብ ከተባበሩት መንግስታት ድርጅትና ከመንግስቱ ኃይሎች ጋር ተጋጭተዋል። በሺዎች የተቆጠሩ ነዋሪዎችም በዚህ ግጭት ሳቢያ ቀያቸውን ለቀው ተሰደዋል። የጀኔራል ሀፍታር የሊቢያ ብሔራዊ ጦር ሰራዊት ከጥቂት ወራት በፊት የምስራቅ ሊቢያ ጠንካራ ይዞታቸውን ለቀው ከትሪፖሊ በስተደቡብ ብዙ ሕዝብ የማይኖርበትንና በነዳጅ ዘይት የከበረ አካባቢ ከተቆጣጠሩ በኋላ ነው ከአንድ ሳምንት በፊት ትሪፖሊ አቅራቢያ ጥቃት የከፈቱት። የተባበሩት መንግስታት የጸጥታ ምክር ቤት አባላት የሆኑት ብሪታንያና ጀርመን ስለ ሊቢያው ግጭት መባባስ ውይይት እንዲደረግ ድርድር እንዲካሄድ ጠይቀዋል። ሁለቱ የጸጥታ ምክር ቤቱ አባል ሀገሮች ጥያቄውን ያቀረቡት ተዋጊዎቹ ነገኖች የፊታችን እሁድ አንድ ላይ አስቀምጦ ለማደራደር የተያዘው እቅድ የሚሳካ እንደማይመስል የተባበሩት መንግስታት ድርጅት ትናንት ካስታወቀ በኋላ ነው።
እንደ አውሮፓውያን የዘመኑ አቆጣጠር በ2016ቱ የምርጫ ዘመቻዬ ላይ ከመጀመሪያው ምርመራ የከፈቱት ወገኖች የመፈንቀል ሙከራ ያደረጉና በምርጫው እንዳላሸንፍ የክደት ተግባር የፈጸሙ ናቸው ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ።
በመጨረሻም እጅግ ተቀራራቢ በነበረው የእስራኤል ፓርላማ ምርጫ ቤንጃሚን ኔታንያሁ ሀገሪቱን ለአምስተኛ ጊዜ ለመምራት የሚያስችላቸውን ድምፅ ሳያገኙ እንዳልቀሩ እየተነገረ ነው። እስካሁን 97 ከመቶ የድምፅ መስጫ ሳጥኖች ወይም ድምፆች የተቆጠሩ ሲሆን ኔታንያሁ የሚመሩት የቀኝ ክንፍ ሊኩድ ፓርቲ እና ተቀናቃኛቸው የቀድሞ የጦር አዛዥ ቤኒ ግራንስ የሚመሩት የማዕከላዊነት ሰማያዊና ነጭ ፓርቲ እኩል ድምፅ እንዳገኙ ነው የተሰማው። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
በዩናይት ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ለፕሬዚዳንት ዶናልድ ትራምፕ አቀረቡ። አምባሳደር ፍጹም አረጋ ትናንት በአሜሪካ ድምፅ ቴሌቪዥን ስቱዲዮ ተገኝተው ቃለ ምልልስ ባደረጉበት ወቅት በዋይት ሀውስ ተገኝተው ከፕሬዚዳንቱ ጋር ስላደረጉት ውይይት ተናግረዋል።
ከአንድ አምባሳደር ሆኖ የተሾመ ሰው በተሾመበት ሀገር ውስጥ በኦፊሴል ስራውን ከመጀመሩ በፊት ለሀገሪቱ ርዕሰ ብሔር ከአገሩ ርዕሰ ብሔር የተሰጠውን የሹመት ደብዳቤ አቅርቦ በአካል ተገናኝቶ በይፋ ይህንን ማቅረብና መጠነኛ ውይይት አድርጎ ስራውን መጀመር ስላለበት የዛ አካል መሆኑ ነው። ያለፈው አርብ ነው ዋሽንግተን ዲሲ የገባሁት። ከዛ በገባሁ የመጀመሪያው ሰኞ በሶስተኛው ቀን ወደ ስራ ከመሄድ በፊት በውጭ ጉዳይ ሚኒስቴር ተገኝቼ ቺፍ ፕሮቶኮል ወይም ደግሞ ዋናው የፕሮቶኮል ኃላፊ በሀገሪቱ ህጋዊ ቅድሚያ እውቅና የሚሰጥ ማለት ነው ከፕሬዚደንቱ በፊት ያን ድል አግኝቻለሁ እና በመጀመሪያ የስራ በምገባበት ቀን ይህን ድል ማግኘት በራሱ ብዙዎች እስከ 2 ወር ድረስ የሚወስድ ጊዜ የሚጠብቁበት ነው ትልቅ ድል አድርገን የወሰድኩት። በሁለተኛ ደረጃ አገሪቱ ውስጥ በመጣሁ ልክ በ10ኛው ቀን ፕሬዚዳንት ትራምፕ ጋር ቀርቤ የሹመት ደብዳቤን ማቅረብ እና ኦፊሻል የሆነ ስራዬን መጀመር የሚችልበት ሁኔታ መፈጠሩ ይሄ ራሱ የአሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጄዋለሁ። እና ደግሞ እዛው ውይይት ላይ ደግሞ በመድረኩ ላይ ያደረግናቸው ውይይቶች ከሁለት ሳምንት በፊት ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር አብይ ስልክ ደውለውላቸው መልካም ውይይት ያደረጉ መሆኑን አንስተውልኛል።
ከኢትዮጵያ አየር መንገድ አጋጣሚም ጋር በተያያዘ እንደዚሁ ሀዘናቸው መግለጻቸውን አስታውሳለሁ።
ልክ ነው። እሱም አለበት ማለት በሁለቱ ታላላቅ ኩባንያዎች ቦይንግ ታላቅ ኩባንያ ነው፣ ኢትዮጵያ አየር መንገድ ታላቅ ኩባንያ ነው። በእነዚህ ሁለት ታላላቅ ኩባንያዎች የተፈጠረውን በተለይ ደግሞ ያልተጠበቀ ድንገተኛ አደጋ በመፈጠሩ ያዘኑ መሆኑ በተለይ ህይወታቸው ለጠፉ ሀዘናቸውን በድጋሚ የገለጹ መሆናቸውን እና ይህን ችግር በቅርብ ጊዜ እንደምንሻገረው ተስፋ አድርጋለሁ የሚል አጠቃላይ ሀሳብም ጭምር አንስተዋል።
አምባሳደር ፍጹም አክለውም የዋይት ሀውስ ልዩ አማካሪና የፕሬዚዳንቱ ልጅ ኢቫንካ ትራምፕ በመጪው ሳምንት ወደ ኢትዮጵያ እንደሚሄዱና የጉዟቸው ዓላማም ሴት ስራ ፈጣሪዎችንና ንዋይ አፍሳሾችን የውሳኔ ሰጭነት አቅም የማጠናከር እንቅስቃሴያቸው አካል እንደሆነ ተናግረዋል። ከአምባሳደር ፍጹም አረጋ ጋር በተደረገው ቃለ ምልልስ ላይ የተጠናቀረ ዘገባ በነገው ምሽት ይዘን እንመልሳለን። ሙሉ የቪዲዮ ቃለ ምልልሳቸው ታዲያ በድረ ገጻችንና በፌስቡክ ገጻችን ላይ ይወጣል።
በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቤ ሕግ የተጀመሩ የፍትህ ስርዓቱን ማሻሻያ ስራዎች የሚያግዝ ፍትህ የተሰኘ ፕሮጀክት በኢትዮጵያና በዩናይትድ ስቴትስ መንግስት ይፋ ተደርጓል። በዚህ ፕሮጀክት አማካይነት ሁለቱ መንግስታት አዲስ የመተጋገዝ ምዕራፍ እንደከፈቱ አንድ የአሜሪካ ባለስልጣን ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል።
ፕሮጀክቱ ዛሬ ረፋዱ ላይ ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባሰራጨው የጽሑፍ መግለጫ እንዳመለከተው ፍትህ የተሰኘው ፕሮጀክት ለሁለት ዓመታት የሚዘልቅና 4 ሚሊዮን የአሜሪካ ዶላር ወይንም ከ110 ሚሊዮን ብር ያላነሰ ገንዘብ የሚፈስበት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ የሚደገፈው ፕሮጀክት የፌዴራል ጠቅላይ አቃቤ ሕግና የፌዴራል ጠቅላይ ፍርድ ቤት በነጻነት የመወሰን ችሎታቸውን ከፍ ያደርገዋል ተብሎ እንደሚጠበቅም ይጠቁማል። የሁለቱን አገሮች ረዥም የትብብር ታሪክ ያወሱት የዩኤስኤአይዲ ምክትል አስተዳዳሪ ሚስ ቦኒ ግሊክ የዛሬው የትብብር ስምምነት የሁለቱን መንግስታት የመተጋገዝ ታሪክ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል።
Today we're opening a new and positive chapter in that partnership. The United States is committed to working hand in hand.
በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የሕግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነጻና ፍትሃዊ ምርጫ ለማካሄድ፣ ሰብአዊ መብቶችን የማክበር፣ ዜጎችን የማሳተፍና በይበልጥ የማሳካት አላማዎችን ይጨብጡ ዘንድ እናግዛለን። ዛሬ ይህን ጥረታችንን በጋራ ይፋ ስናደርግ የዳኝነቱን አካል የጠቅላይ አቃቤ ሕግ መስሪያ ቤትና ምርጫ ቦርድ የኢትዮጵያን ሕዝብ በፍትሃዊነትና በታማኝነት ያገለግሉ ዘንድ ተቋማዊ አቅማቸውን ለማጠናከር የሚረዷቸውን አዳዲስ ሕግጋት በጠቅላይ አቃቤ ሕግ መስሪያ ቤት ስር በማርቀቅ ለማገዝ ነው።
የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ በበኩላቸው በሀገሪቱ የፌዴራል ፍርድ ቤቶች ከሚታዩት ችግሮች መካከል በዚህ ፕሮጀክት አማካይነት ለማቃለል የታሰቡትን ዘርዝረዋል። በተለይም በሕግ ማሻሻያ ስራዎች ላይ እንደሚያተኩርም አብራርተዋል።
መጀመሪያ በሕግ ማሻሻያ በፍርድ ቤት አካባቢ ማሻሻል የሚያስፈልጉን ሕጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በበቂ ሁኔታ የዳኞች አስተዳደር ጉባኤን ለማዋቀር የሚረዳ አይደለም። ስለዚህ ያ ሕግ ማሻሻል ብቻ አይደለም፣ ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ እርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ፣ በአዋጅ 2588 የምንለው። ይሄ አዋጅ የፌዴራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው። ይሄ አዋጅም መሻሻል ይኖርበታል። አዋጁ በጣም የቆየ ነው። ትናንሽ ማሻሻያዎች በየጊዜው ተደርገውበታል። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ህጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን መድረክ የማዘጋጀት ስራ ይኖረናል። በዛም ይረዱናል።
ወይዘሮ መዓዛ በፍርድ ቤቶች የተከማቹ መዝገቦች ጉዳይም ሌላው ችግር እንደሆነ ጠቅሰዋል። በአሁኑ ጊዜ ለ3000 መዝገቦች ውሳኔ እንደተሰጠ አስታውሰው ይህ አሰራር መሠረታዊ መፍትሄ እንደማያመጣና በዚህ ረገድ መሠረታዊ መፍትሄ የሚያመጡ የአሰራር ዘዴዎችን ተግባራዊ ለማድረግ እንደሚሠራ ተናግረዋል። በዚህ ፕሮጀክት ሌላው ለመስራት የታቀደው ግን ዳኞችን የማጥራት ስራ ነው ብለዋል።
አንዱ ትልቁ ነገርና መስራት ያለብን ዳኞቻችን ላይ ህዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ፣ ከፍተኛ ስራ የሚሰሩ አሉ። ይሄ ይታወቃል። ስለዚህ ችግር አለባቸው የተባሉ ዳኞች በጣም ግልጽ በሆነ ፕሮሰስ ተካሂዶ ይሄ ተለይቶ በችሎታም ይሁን በኢንተግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዘዴ ሲስተም ዓለም አቀፍ ደረጃ የጠበቀ ሲስተም በምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል። ይህ
ፍትህ የተሰኘ ፕሮጀክት ይፋ በተደረገበት ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና የኢትዮጵያው ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ወሎ ይወስደናል። በወሎ ዩኒቨርሲቲ ትናንት የተቀሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች፣ የአገር ሽማግሌዎችና ከፍተኛ የክልሉ ባለስልጣናት ያሉበት የልዑካን ቡድን ከተማሪዎቹ ጋር ሙሉ ቀን ሲነጋገር ውሎ ውይይቱ ማምሻውንም ቀጥለዋል ይለናል ዘጋቢያችን። በግጭቱ ጉዳት መድረሱንም ጠቅሶ መስፍን አራጌ ተከታዩን አድርሶናል።
ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ሕይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታውን ሁኔታውን እንዲህ ገልጾታል።
ሰኑ ተማሪዎች ከውስጥም ከውጭም ሆነው የአማራ መብት ከበር አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ በኮሚቴም ባጣዬም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበሩ። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋር የተወሰነ አለመግባባት ሲፈጠር መልሶ ወደ ግቢ ተበትነው ገቡ።
እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው።
እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ። ከዛኛውም ከዚኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ።
በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት፣ አራት ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዚዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎቹን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ ክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙን ጨምረው ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በዕለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል።
ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው። መልካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲዮሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን፣ ሰው ነን። ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለው የዘረኝነትም ቋንቋ ይሁን ሁላችንም ግን ሰዎች ነን። በተለይ ይህ አሁን ግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም፣ ከመንፈስም የተገኘ አይደለም። ይሄ የስጋዊ ባህሪ የሚንጸባረቅ ነው። ይህን ልታስወግዱ ያስፈልጋቸዋል።
የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል።
ፍሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ ይህንንማ እኛ ቁጭ ብለን አናይም፣ ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም 14 ሆነን ሳንታክት ከጠዋት እስከ ማታ ሰርተን ችግሩን በሰላማዊ መንገድ ፈተናል።
በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታዊ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና የህዝቦች መጎሳቆል በማንሳት ይህ አገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል።
አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ እየዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም? ህጻናት ልጆች ይዘው ያሳዝናል በጣም። ጌታዬ አምላኬ እግዚአብሔር ሆይ ኢትዮጵያን ከእንደዚህ አይነት አደጋ ታደጋት፣ በድህነታችን ላይ ይሄ ቢጨመር የት እንደርሳለን እያልኩ ጸልያል። ስለዚህ እሰቡ፣ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ።
የደራሲ ዮሐንስ አፈወርቅን ጥልቅ የስነኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል።
ክብሪት እሳት ፈጥራ ራሷን ሲጭራት እሷም ትነድና ሌላውም አይቀራት።
የተማሪዎችን ጥያቄዎች አንድ በአንድ በመመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ የነበረ ከ800 በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር ያለለት ዘገየን በስልክ አናግሬያቸው ነበር።
ያው ዛሬ ከባቲ ወደ ኬሚሴ የሚጓዝ ተሽከርካሪ ላይ ነው። ከባቲ ነው ወደ ኮምቦልቻ መናኸሪያ ገብቶ 880 የክላሽ ጥይት ተይዟል። የያዘው ግለሰብ 400,000 ብር የባንክ ቼክ አለው። ከዚህ ውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው ወይ አንድ ሁለት ወር አካባቢ ሆነ የአረብ ሀገር የነበረ ነው እና 100,000 ብር ገዝቶ ለሌላ ሶስተኛ ወገን አንጣተ ብዬ የሚል ነገር ነው ያለው። እንግዲህ ይህንን አጠቃላይ ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ሩዋንዳ ይሆናል የምናመራው። የሩዋንዳው ዘር የለየ ፍጅት የተፈጸመበት 25ኛ ዓመት በመታሰብ ላይ ነው። ባለፈው እሁድ በኪጋሊ የተጀመረው ስነ ስርዓት ለመቶ ቀናት ይቀጥላል። እኛም በተከታታይ በሚቀርበው በዚህ የሰለባዎችና የማኞች ታሪክ ዘገባ ለምሽቱም ተከታዩን ይዘን ቀርበናል። ሰሎሞን አባተ ነው ያቀናበረው።
የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳ ውልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ንዜማና ወላጆቻቸውን ያጡ የሕፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዛም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ንዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባልመሆን ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዜማና ከዚያ የከፋ ዘመን ወዲህ በሕይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለ ምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን?
I remember many things, but one that I cannot forget is the death of my two young sisters.
ብዙ ነገር አስታውሳለሁ። የሁለቱ እህቶቼ መሞት ግን ከሁሉም በላይ እንደ አሁን አብሮኛል ትውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገብ የማገኛቸው ይመስለኛል።
ለምን ይሆን የነሱ ነገር እንዲህ ተለይቶ አብረው የሚኖረው?
The reason this memory remains fresh in my mind is that shortly before genocide broke out, my 7-year-old and 3.5-year-old sisters and I were together somewhere.
ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ህሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የሚችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል።
የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለአንተ እንዴት ነው?
I was 12 years when genocide ended and I had nobody to rely on. I had no one to
እልቂቱ ሲቆም 12 ዓመቴ ነበር። የምሄድበት አልነበረኝም። የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በእርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ እኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ሕይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ። የሁለት ልጆች አባት
ነኝ። I own a home and I'm a father of two children.
ይቅር ብለሃል?
First of all, forgiveness relieves the one who forgives than it does to the one forgiven.
ይቅር ማለት ይቅር ከሚባለው የበለጠ ነጻ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በመናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳን ከገዳዮቹ ይቅርታ ያልጠየቁ ቢኖሩም እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም እኛ ልቦናችን ንጹህ ነው። ይቅር ብለናቸዋል። ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ህይወትም ለመኖር ስንል ይቅር
ብለናቸዋል። And leave us more life.
የታረቀች ሀገር ላንተ ምን ትመስላለች?
A reconciled nation is a country where its citizens live in harmony without any form of segregation.
የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል አይነቶች የጸዳች ዜጎቿ ህብር ሰርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ዕድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ መንገድ የምትከፍትላቸው ነች።
A country that unites its citizens and provides them with the means so as to develop together, building their nation.
ሰለሞን አባተን ለዘገባው እናመሰግናለን። ወደ ተከታዩ ቅንብር እንሻገር። በኢትዮጵያ የተለያዩ አካባቢዎች የሚታየውን ውጥረትና ግጭት ተንተርሶ አሁን እየተበራከቱ በመጡት በእነኚህ ግጭቶች የማህበራዊ መገናኛ ብዙሃንን አሉታዊ አንድምታ መልከት ለማድረግ 25 ዓመታት ካስቆጠረውና በተለየ ጊዜና ሁኔታ ከደረሰው ከቀደመው የሩዋንዳ ዘር ፍጅት ለመሆኑ ምን እንማር ይሆን የሚል ጥያቄ ይዘን ከሩዋንዳ እልቂት መታሰቢያ ዝግጅት ትይዩ በጀመርነው ተከታታይ ቅንብር ዘጋቢዎቻችን ዛሬም በተለያዩ አካባቢዎች በመዘዋወር አድማጮችን ጠይቀዋል። ለምሽቱም ሙክታር ጀማል የአዲስ አበባና የአዳማ ከተማን አንዳንድ ነዋሪዎች አነጋግሮ ተከታዩን አድርሶናል።
በአምታምሮ ይባላለሁ። አዲስ አበባ ነው የምኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ የቤተሰቦች ሩዋንዳ ውስጥ ነው የምኖሩት። ኢንስታንትሊ ማሰብ ሲገባቸው መጫፋጫ ስተጀመረ ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባል በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት ሀገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ ማሄድ አለብን። ሚዲያ ውሸት መናገር፣ ውሸት ሪፖርቶችን መጻፍ፣ ያለፉትን ታሪኮችን አሁን ነው የተፈጸመው ብሎ መዘገብ የሚዲያ ህግ ለዚህ ነገር የሚያስፈልግ ይገኛል። ሚዲያ ማለት ብዙ ህዝቦች የሚሰሙት ነው። እውነታውን ብቻ ማስተላለፍ የሚገባ ይመስለኛል። ከፖለቲካ ፓርቲዎች አንድ ላይ ቁጭ ብሎ ተነጋግሮ ለዚህ ነገር የሚያዋጣውን ነገር ብቻ፣ ህዝብን ለህዝብ የሚያቀራርብ ነገር ብቻ፣ ዲሞክራሲን ማምጣት የሚችል ነገር ብቻ በዚህ ላይ ቢወያዩ አይ ቲንክ ሶሉሽን የሚመጣ ይመስለኛል።
እኔ ማነል ከሪም ታጁዲን ይባላል። የምኖረው እዚሁ አዳማ ከተማ ነው። የሩዋንዳ እልቂት ተከትሎ እንደ ሀገራችን ሊወሰዱ የሚገቡ ብዙ ተመክሮች ይኖራሉ ማለት ነው። በተለይ በህዝቦች መካከል ጠብ አጫሪ ሊሆኑ የሚችሉ ነገሮችን ከመቆስቆስ በጣም መጠንቀቅ እንዳለበት፣ በተለይ እዚህ ጋር የሚዲያ ኃላፊነቶች በትክክል ሊታይ ይገባል። በአሁኑ ሰዓት ብዙ ሚዲያዎች፣ የሶሻል ሚዲያ ፕላትፎርሞች አሉ። እንግዲህ እነኚህ ሁላ ትልቅ ሪስፖንሲቢሊቲ መወጣት አለባቸው ማለት ነው። ህዝቦች መካከል የሚታዩትን ልዩነቶች ደግሞ የባህል ሊሆን ይችላል፣ የሃይማኖት፣ የብሄር ሊሆኑ ይችላሉ። እነኚህ ልዩነት መቀስቀሻ ሳይሆን አንድ ጠንካራ ሀገር እንደ መፍጠሪያ መስራት አለባቸው። ሌላው ደግሞ የመንግስት አካላት በተለያየ ደረጃ ላይ የሚገኙት የጸጥታም ሊሆኑ ይችላሉ፣ በተለያየ ፖዚሽን ላይ ያሉት የመንግስት አካላት በየትኛውም አይነት አድሎ አለመፈጸም፣ ፍትህን ማረጋገጥ መቻል አለባቸው።
አወል ጉታ ባላል አሰላ ነው የምኖረው። ቀድሞ የሩዋንዳ ዜጎች ይጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪክ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያ ዘርም አይመለስም፣ ያ ህዝብም ያ ዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከሩዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች ኤሊት ነን፣ ምሁራኖች ነን፣ ጋዜጠኞች ነን፣ አክቲቪስቶች ነን የሚሉ ሰዎች የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምታለሁ።
ስሜ አዲሱ ውላላ እባላለሁ። የኦሮሞ ፌዴራላዊ ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ ነው። በእኛ ሀገር ጉዳይም ብንወስድ እንደዚህ አይነት ነገሮች ከሊብ ድሮም እንደሆን በተለየ መልኩ እየተንጸባረቁ ነው ያሉት። ሰላማዊ ዜጋዎች ከአንድ ብሔር ከአንድ አካባቢ ወይም ደግሞ ተመሳሳይ ቋንቋ ስለሚናገሩ ትኩረት ይደረግባቸዋል፣ እንደ ጠላት ይታያሉ፣ ጥቃት ይደርስባቸዋል። ይሄ በፍጹም ሊሆን የማይገባ ጉዳይ ነው። በተለይ ወጣቶቹ እዚህ ላይ በጣም ነቅቶ ይሄ ነገር ላይ ሪፍሌክት ማድረግ አለባቸው። ምክንያቱም ማንኛውም ሰው ፈልጎ አይደለም ከአንድ አካባቢ የሚወለደው ተመሳሳይ ቋንቋ፣ ባህል፣ ማንነት ሚይዞ ፈልጎ አይደለም። በተፈጥሮ ያገኘነው ጸጋ ነው። ይህን ጸጋ ተንከባክበን አንድ ላይ ማጣጣም፣ ማጠልጸግ፣ መማር፣ ማሳወቅ ነው ያለብን እንጂ አንተ ከዛ ነህ እኔ ከዚህ ነው በሚል መገፋፋት የለብንም። መንግስት ይሄን ማነት ተጋፍቶ ዜጎችም ላይ ቡድኖችም ላይ ጥቃት የሚያደርሱ የሚያንቋሽሹ ስም የሚያጠፉ የሚያጠለሹ ላይ ከባድ እርምጃ መውሰድ አለበት። ህጋዊ እርምጃ መውሰድ፣ አስተማሪ የሆነ እርምጃ መውሰድ አለበት። ማንም በማንነቱ ቀና ብሎ ኮራ ብሎ መኖር አለበት። የትም ቢሄድ የትም ቢሄድ ከአካባቢው ወጥቶ የትም ቢሄድ የግል መብት አለ፣ በአካባቢውም ደግሞ የቡድን መብት አለ። ይሄ መከበር አለበት። ይሄን ደግሞ ማስከበር የመንግስት ኃላፊነት ነው።
ኦኬ፣ አብዱራህማን መሐመድ እባላለሁ። አዲስ አበባ ነዋሪ ነው። በእኔ እይታ አንድነትን አስጠብቆ እንደ ሀገር መሄድ ካልተቻለ በጣም አስቸጋሪ ነው የሚሆነው። ይሄ ብሄር ያ ብሄር እየተባለ እኔ ከሱ ይሻላለሁ እየተባለ የሚፈጠረው ችግር በጣም አስከፊ ቻሌንጅ በሀገራችን ላይ ሊያስከትል ይችላል።
አስተያየታችሁን ያካፈላችሁንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ ሀሳባችሁን አካፍሉን፣ አንሸራሽሩ። በነጻው የስልክ መስመር መጠቀም ትችላላችሁ። ቁጥሩን ላስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። ለሰዓቱ በሁለት ደቂቃ ምጥን አድርጋችሁ አስተያየቶቻችሁን ላኩልን። እኔ በኢሜይል ነው አስተያየቴን ምልከው የምትሉ ደግሞ horn@voanews.com ላይ ልትልቁ ትችላላችሁ። ዝግጅታችን ይቀጥላል። አሁን አንድ የፕሮግራም ማሳሰቢያ አለን።
የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች፣ በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ለተወሰነ ጊዜ ተቋርጦ የቆየው የናይል ሳት ስርጭታችን ተስተካክሎ የቀድሞ አገልግሎቱን በመስጠት ላይ መሆኑን ማስታወስ እንወዳለን። ተፈጥሮ ስለነበረው የስርጭት መስተጓገልም በድጋሚ ይቅርታ እንጠይቃለን።
በተጨማሪም ዝግጅቶቻችንን በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ በጥራት ይደመጣሉ።
አሁን ሌላ የፕሮግራም ማሳሰቢያ።
ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያሏችሁን ጥያቄዎች ላኩልን። ለጥያቄዎቻችሁ መልስ እንዲሰጡ የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረን እና የኦሮሚያ የአስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል።
ለጥያቄው መልስ የሚቀረጸው ታዲያ ነገ ሐሙስ በአዲስ አበባ የሰዓት አቆጣጠር ወይም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በመሆኑ በዋሽንግተን ዲሲ ሰዓት ደግሞ ከረፋዶ 4 ሰዓት ላይ ነው። ጥያቄዎቻችሁን እስከ ነገ ማለዳ ድረስ በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ አድርሱን።
በኢሜይል ደግሞ horn@voanews.com ላይ መላክ ወይም ጥያቄዎቻችሁን በድምፅ ለማኖር የምትፈልጉ 2022059942 የውስጥ መስመር 14 ላይ በተዘዋዋሪ መደወል ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይ ጥያቄዎቻችሁን አኑሩ። ለጥያቄዎ መልስ አሁን ዲሞክራሲ በተግባር ¶¶
አሁን ሁለተኛውን አጋማሽ ስርጭታችንን ዘልቀናል። ቀዳሚው ሳምንታዊ ዲሞክራሲ በተግባር ነው። በኒውዚላንድ በቅርቡ የአርብ ጸሎት በማድረስ ላይ ሳሉ መስጊድ ውስጥ በተሰበሰቡ አማንያን ላይ የተፈጸመውን የጭካኔ ግድያ የሚያሳዩ በወቅቱ የተቀረጹ የቪዲዮ ቅጂዎች የማኅበራዊ መገናኛ ብዙሃን ላላቸው ኩባንያዎች የማንቂያ ጥሪ ሆነዋል ሲል ይንደረደራል። ኩባንያዎቹ በመድረኮቻቸው የሚተላለፉ መልእክቶች ይዘት ጽንፈኝነትን የሚያበረታቱ አለመሆናቸውን በጥንቃቄ መመርመር እንደሚኖርባቸው ነው ምስሎቹ አጉልተው ያሳዩት። የፌስቡክና ጉግል ተወካዮች ታዲያ ትላንት በዩናይትድ ስቴትስ ምክር ቤት ቀርበው ለሕግ አርቃቂዎች ሲያስረዱ የመናገር ነጻነትንና በነጭ ጽንፈኞች የሚቀርቡ ጽሑፎችን ይዘት ሚዛኑን በጠበቀ መልክ የመቆጣጠሩ ጥረት እየተካሄደ ነው ሲሉ ተሟግተዋል። የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ተጨማሪ ዝርዝር አድርሳናለች። ሰለሞን ክፍሌ ያቀርበዋል። ለዲሞክራሲ በተግባር እንዲህ ያቀናብረው።
በቤተ ክርስቲያን በምኩራብና በመስጊድ ላይ የተፈጸሙት ጥቃቶች በነጭ ጽንፈኞች የተቀሰቀሱና ማኅበራዊ መገናኛ ብዙሃን ያራገቧቸው ናቸው። ዲሞክራቱ የተወካዮች ምክር ቤት አባል ጄሮልድ ናድለር ያስረዳሉ።
ዓለምን ከመቅጽበት መገናኘት በሚቻልበት በአሁኑ ዘመን የነጭ በሬተኛ ቡድኖች በሶሻል ሚዲያ አማካኝነት ኢላማ የሚያደርጉት ጥቁሮችንና አነስተኛ ቁጥር ያላቸውን የሃይማኖት ተከታይ ማኅበረሰቦችን ነው።
እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓ.ም ጀምሮ ነው የቀኝ ክንፍ ነውጠኞች በመላ ዩናይትድ ስቴትስ ጥቃቶችን ማድረስ የያዙት። አሁን ግን ችግሩ ከብሔራዊ ደረጃ አልፎ በዓለም ሁሉ ተሰራጭቷል። በክራይስት ቸርች ኒውዚላንድ መስጊድ ውስጥ ግድያው በተፈጸመበት ወቅት በቀጥታ የተሰራጩ ምስሎችም ችግሩ ምን ያህል ከባድ ፈተና እንደደቀነ አመልካች ነው። የፌስቡክ የፖሊሲ ዳይሬክተር ኒል ፖትስ ለሕግ አርቃቂዎቹ ሲያስረዱ እንዲህ ብለዋል።
1.2 ሚሊዮን የድርጅቱን ምስሎች የያዙ ቅጂዎችን እንዳይተላለፉ አግደናል። በተጨማሪም 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም ነው የቻልነው። 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም የቻልነው በ24 ሰዓት ጊዜ ውስጥ ነው። ጠንካራና ቅጽበታዊ ምላሽ ሰጥተናል።
አንድ ስፍራ ላይ በጅምላ ግድያ ሲፈጸም በቀጥታ የሚተላለፉ ምስሎችን ከየድረገጹ ለማጥፋት የሚደረስ ውሳኔ ግልጽ ነው። ከ2 ቢሊዮን በላይ የሚሆነውን ሕዝብ በነጻነት የመናገር መብት መቆጣጠር ደግሞ የበለጠ በጣም ውስብስብ ነው። የጉግል ኩባንያ የሕግ አማካሪ አሌክሳንድሪያ ዋልደን እንዲህ ይላሉ።
Hate speech, because it often relies on spoken rather than visual cues, is sometimes harder to detect.
የጥላቻ ንግግሮችን ብንወስድ በድምጽ ብቻ እንጂ በምስል ስለማይቀርቡ ለመለየት በጣም ያስቸግራል። ከአሸባሪዎች ፕሮፓጋንዳ በተለየ ለማለት ነው። በሌላ በኩል መድረኩን በመጠቀም ድምጻቸውን ለማሰማት የሚፈልጉ ወገኖችንም ስለሚመለከት ከመጠን በላይ የሆነ ቁጥጥር ማድረግ የነዚህን ወገኖች ሐሳብ ስለሚያፍን ጥንቃቄ ያሻል።
የሶሻል ሚዲያ ማለትም የማህበረሰብ መገናኛ ብዙሃን ኩባንያዎች በፕላትፎርሞቻቸው ላይ ለሚቀርቡ አስተያየቶች ይዘት ሕጉ ይከላከልላቸዋል፣ በሕግ ይጠበቃሉ ለማለት በኬቶ ተቋም ባለሙያው ማቲው ፊኒ ያብራራሉ።
This is a piece of legislation that really allows the internet as we understand it to exist. And fiddling with it.
ይህ የሕግ አንቀጽ ነው በእውነቱ ኢንተርኔት እንዲቆይ የሚያደርገው። እናም ይህን ሕግ መነካካቱ በአገልግሎቱ ተጠቃሚዎች ላይ መጥፎ ተጽዕኖ የሚያሳድር ይመስለኛል። ምክንያቱም ሕጉን ማሻሻል ቢፈለግ ፌስቡክን፣ ትዊተርን እና ዩቲዩብን ለሚወጡ ጽንፈኛ አስተያየቶችን ይዘት ተጠያቂ ሊያደርግ ነው። ያ ሲሆን ፕላትፎርሞቹ በሚሊዮን የሚቆጠሩ ቻናሎችንና ይዘቶችን መቆጣጠሪያ መስመሮችን ሊዘጉ ነው።
የነጭ ጽንፈኝነት መልእክት በፌስቡክ ላይ መቼም ቢሆን እንዲወጣ ተፈቅዶ አልታየም። በቅርቡ ግን ኩባንያው የእገዳ አድማሱን በማስፋት ተጠቃሚዎች አትራፊ ወዳልሆኑ ድርጅቶች ከጥላቻ ቡድኖች ራሳቸውን እንዲያርቁ የሚረዱ መድረኮችን እንዲጠቀሙ መክሯል። አሁንም ኒል ፖትስ የፌስቡክ የፖሊሲ ዳይሬክተር ያስረዳሉ።
extended that policy to include a ban on all praise, support and representation.
የገዳ ፖሊሲውን በማስፋት በሁሉም አይነት የምዝጋና የድጋፍ ወይም የነጭ በረተኝነትና የነጭ ከፋፋይነት ላይ የሚሰብኩ አስተያየቶችን አካተናል። እኛ እነዚህን የፖለቲካ ዘይቤዎች የምናያቸው ሁከት ለመፍጠር ከተነሱ ጽንፈኞች ጋር አያይዘን ነው።
ፕሬዝዳንት ዶናልድ ትራምፕ ፍልሰተኞችን አስመልክተው የሚሰጧቸው አስተያየቶችና ለአውሮፓውያን ዘመን አቆጣጠር በ2017 በቻርልስቪል ሰላማዊ ሰልፍ ወቅት ነጭ አክራሪ ስለፈጸመው ጥቃት የሰጡት ምላሽ የጥላቻ ንግግሮች እንዲበረታቱ አድርገዋል ሲሉ ዲሞክራቶች ይተቻሉ። ፕሬዝዳንቱ ይህን ክስ አይቀበሉም። የነጮች ጽንፈኝነት መኖሩን ግን አንድ የሀገሪቱ ከፍተኛ የሕግ አስከባሪ ባለሥልጣን ባለፈው ሳምንት አረጋግጠዋል። ክሪስቶፈር ሬይ የፌዴራሉ ቢሮ ምርመራ ክፍል ዳይሬክተር ናቸው።
We assess that it's a persistent pervasive
የችግር ያላቋረጠና የገዘፈ መሆኑን ተገንዝበናል።
ዩቲዩብን ያጥለቀለቀው ዘረኝነት ይዘት ያለው አስተያየት ችግር የሚፈታው የአስተያየት መቀበያ ክፍሉን ባስቸኳይ በመዝጋት መሆኑን የምክር ቤቱ አብላጫ አባላት ይረዳሉ።
ሰለሞን ክፍሌን ለሳምንታዊ ዲሞክራሲ በተግባር ዝግጅቱ እናመሰግናለን። አድማጮች፣ ቀደም ብሎ በተነሳው የማህበራዊ መገናኛ ብዙሃን አጠቃቀምና አሉታዊ አንድምታቸውን በተመለከተ በሌሎች ተከታታይ ፕሮግራሞቻችንም በስፋት የምንመለከተው ርዕስ ይሆናል። ይልቁንም ደግሞ ከኢትዮጵያ ወቅታዊ ሁኔታዎች ጋር በተዛመደ አሁን ሌላ ሳምንታዊ ቅንብር ነው ቀጣዩ፣ ሴቶችና ቤተሰብ።
ሴቶችና ቤተሰብ ለምሽቱም ካለፈው የቀጠለ ውይይት ነው ያዝነው። በቅርቡ ቢሾፍቱ አቅራቢያ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን አደጋ ሳቢያ ሕይወታቸውን ያጡ ዜጎች ቤተሰቦች ሊገጥማቸው በሚችለው የድህረ አደጋ የስነ ልቡና ሁከትና አስፈላጊና ጠቃሚ የምክር አገልግሎት ዙሪያ ከባለሙያ ጋር የጀመርነው ውይይት ነው።
እንግዳችን ፕሮፌሰር መስፍን አራያ በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ቤት የአማካሪ ሐኪም ናቸው። በተለያዩ ፕሮግራሞቻችን ላይ የስነ አእምሮ ጉዳዮችን አስመልክቶ ለሚቀርቡ ጥያቄዎች የአድማጮችን ጥያቄዎች ጨምሮ በተደጋጋሚ በመቅረብ ይታወቃሉ። ታዲያ ዛሬ ቆንጅት እኔና አንቺ ያነሳናቸው ጥያቄዎች ናቸው የአድማጮች ሳይሆኑ ለዚህ ሰፋ ያለ ውይይት መነሻ የሆኑት።
ልክ ነው።
አሁን ባለፈው ሳምንት ልባት ካደረግንበት ነው የምንነሳው። ወደዚያውን መልሳችሁ ፕሮፌሰር መስፍን፣ አዋቂዎችን የሚመለከት ጥያቄ ላስከትል። እርስዎ በሙያዎ በኢትዮጵያ አየር መንገድ በአእምሮ ሕክምና አገልግሎቶች በሕክምና ውስጥም ያገለግላሉ። ይበልጡን በቀጥታ የኢትዮጵያ አየር መንገድ ሰዎችን የሚመለከት ጉዳይም እንደመኖሩ ቀደም ብለን እንዳነሳ ነው መሰንበቻውን ያነጋገርናቸው የሙያ ባልደረቦቻቸው ሳይቀር የዕለት ከዕለት ስራዎቻቸው ጋር በመያያዙ ያ ሁኔታ የፈጠረባቸውን ስሜት በተወሰነ ደረጃ ያጋሩበትም አጋጣሚ አለና በቀጥታ የሚሰጥ የምክር ወይም ቀደም ብለን እንዳነሳ ነው ያለ የሙያ አገልግሎት ቀርቦ ይሆን ሐሳቡ ይኖር ይሆን? በሌላው ዓለም እንደምናውቀው እንዲያስደንጋጭ ሲሆን ደግሞ የተለየ ትኩረት የሚሰጠዋልና እንዲህ በቀጥታ ሲደርሱ በተቋማት ደረጃ የሚደረጉ በዚህ ረገድ የታዘቡት ያዩት የተደረገ ነገር ይኖር ይሆን?
እንግዲህ ኢትዮጵያ አየር መንገድ በራሱ ስህተት ሳይሆን እንግዲህ በተለያዩ ምክንያቶች ባለፉት 10 ዓመታት ውስጥ ከበድ ያሉ አደጋዎች ደርሰዋል። ምንም እንኳን ከአየር መንገዱ ጋር ግንኙነት ባይኖርም ግን አደጋዎቹ ግን የበለጠ ያሳመሙት ራሱ የኢትዮጵያ አየር መንገድን አስተዳደርና ሰራተኞቹን ነው። እና እንዲህ አይነት አደጋ የሚደርስበት ጊዜ በቀጥታ በመጀመሪያ ጉዳት የሚደርሰው ያው ተጎጂዎቹን ሲሆን፣ በሁለተኛ ደረጃ በቤተሰቦቻቸው ላይ ሲሆን፣ በሶስተኛ ደረጃ ጉዳት የሚደርሰው በተለይ አየር መንገድ ሰራተኞች ላይ ከዚያም እንደውም በቀጥታ ማለት እችላለሁ የአየር መንገዱ የጤና አገልግሎት ላይ ቀድመው ተንደርድረው ከአሁን በፊት መሆን አሁን በቦታው ከደረሱት የጸጥታ አካላት ሌሎች የመንግስት አካላትና የአየር መንገዱ ኃላፊዎች ጋራ እኩል የደረሱት ደግሞ የአየር መንገዱ የጤና ባለሙያዎች ናቸው። እና እነሱ ያሳለፉበት ጊዜያቶች ቀላል ናቸው ብዬ አልገመትም። ምክንያቱም የጤና ባለሙያዎቹ ራሳቸው ያው ሰዎች ናቸው። ስለዚህ እያለቀሱ ነው አብረው አካል ሲፈልጉ ሌሎቹም ሲያጽናኑ አብረዋቸው ሲቸገሩ የከረሙትና
ወዲያውኑ ደግሞ አየር መንገዱ የጤና አስተዳደር ከአየር መንገዱ ከፍተኛ አስተዳደር ጋር በመሆን የራሱን የሆነ የካውንስሊንግ ሰርቪስ ነው ወዲያውኑ የመሰረተው። ነገር ግን አሁን እንዳምነው እንግዲህ መጀመሪያ እንዲህ አይነት ያልተጠበቀ አደጋ በሚደርስበት ጊዜ ያው ድንጋጤ ነው ብያቸዋለሁ። ከዛ በኋላ ነው እንግዲህ ግሪቪንግ ወይም ሞርኒንግ የሚሉት ፈረንጆቹ የለቅሶ ጊዜ የሚጀምረው ቀስ እያለ ነው እና ስለዚህ አሁን ለእኔ ያለፉት ጥቂት ቀናት ወይም ጊዜያት ድንጋጤው አልፎ የሀዘን የለቅሶ ጊዜ በተለይ ባለፈው የተደረገ የቀብር ስነ ስርዓት ምንም እንኳን ሙሉ በሙሉ ባይደመድመውም የተወሰነ ትንፋሽ ጊዜ ሀዘንን የማውጫ ጊዜ አጠናክሮታል ብዬ ተስፋ አደርጋለሁ። ግን ከዚህ ወዲያ ነው እንግዲህ ችግሮች የሚከሰቱት እና የአየር መንገዱም ሰራተኛ ጭምር የዚህ የትራውማው ወይም የአደጋው ተጠቂ ነው የሚሆነው። እስካሁን ድረስ እያስታወሱ የሚያለቅሱ ጤና ባለሙያዎች አሉ፣ የአውሮፕላን አስተናጋጆች፣ የአውሮፕላን አብራሪዎች ወይም የቴክኒክ ባለሙያዎች በሙሉ በአንዱ ምክንያት ጓደኞቻቸውንም ስለሚያውቁ ከአውሮፕላኖቹም ጋር ግንኙነት ስላላቸው ብቻ በአጠቃላይ የተሳሰረ ህብረተሰብ ስለሆነ የተጎዳው በአጠቃላይ ስራ ምናምን ሺ የሆነው የአየር መንገድ ሰራተኛ ነው። ቀጥታ ነው በተዘዋዋሪ ዋና ስራ አስፈጻሚ ጀምሮ እና እንግዲህ ወደፊት የምናስበው መጀመሪያ ከክሊኒካችን ወይም ከጤና ተቋማችን ጀምሮ ሰራተኞቻችን ትክክለኛ የሆነ ምክክር አገልግሎት፣ ከዛ በኋላ ለካቢን ክሩ ወይም ደግሞ ለአውሮፕላኑ አስተናጋጆች፣ ለአውሮፕላኑ አብራሪዎች ቀስ እያለ በደረጃ በደረጃ አገልግሎቱን የምንሰጥበት ሁኔታ ቀስ በቀስ የተመቻቸ ነው። በእርግጠኝነትም በደንብ እናመቻቻለን። ለጊዜው ግን የስነ ልቦና ሐኪሞች አስፈላጊውን አገልግሎት ቢሮውን ክፍት አድርገው እዚያው አየር መንገድ ክሊኒክ ውስጥ በግሩፕም በተናጠልም እኛም የአእምሮ ሐኪሞቹን ሁለት የአእምሮ ሐኪሞች ያሉት አየር መንገድ ኮንሰልታንቶች የስነ ልቦና ባለሙያዎችም አሉት በእኛም አማካይነት እና ከዚያ ሲተርፍ ደግሞ ሰራተኞቹ የፈለጉበት ቦታ አሁን በአዲስ አበባ ውስጥ ብዙ የካውንስሊንግ የምክክር አገልግሎት ቦታዎች አሉ። በርካታ የሆኑ የአእምሮ ሐኪሞች አሉ። በርካታ የሆኑ የስነ ልቦና ሐኪሞች ክሊኒካል ሳይኮሎጂስቶች የምንላቸው አሉ። እና ምናልባትም ወደፊት የምናስበው በሚዲያም ጭምር አሁን እናንተ እንደምታደርጉ እንዲህ አይነት አገልግሎት እስከምን ድረስ ይጠቅማል፣ እስከምን ድረስ ያደርሳል የሚለው ህጻናትና ወጣቶችን የአእምሮ ጤና አገልግሎት ስላለን ሁሉም ተጠቃሚ እንዲሆን ለማስቻል እንግዲህ እቅዱ አለን፣ እየተደረገም ነው።
መልካም። ፕሮፌሰር መስፍን ቤተሰቦች በተለይ እንደዚህ ቀደም ሲል እንደገለጿቸው ታዳጊ ወጣቶች ላይ ህጻናት ላይ ምን አይነት ምልክቶችን ነው በአስጊነት ተከታትለው እንደናንተ ወዳሉ ባለሙያዎች ይዘው መቅረብ ያለባቸው?
ወላጆች እንግዲህ በአጠቃላይ ልጆቻቸው እንግዲህ ይህ ዘመን አባትም እናትም የሚሰራበት ዘመን፣ አባትም እናትም ጠዋት መጥተው ማታ የሚገቡበት፣ አባትም እናትም ጥሩ ደሞዝ ካላቸው ጥሩ የተሻለ ትምህርት ቤት መስደዳቸው ብቻ ላይ ትኩረት ሰጥተው ሁለት ሶስቱም ማታ ደክሟቸው የሚገቡበት ሁኔታ ነው ያለው። ይህ በእርግጥ በጣም እንግዲህ አማራጭ ስለሌለ ነው እንጂ የሚበረታታ አይደለም። ነገር ግን ባለው አጋጣሚ ሁሉ ከወላጆች አንዳቸው ጥሩ መልካም ሰራተኛ፣ መልካም አሳዳጊ፣ ረዳት ካለቻቸው ወይም ካላቸው ልጆች ላይ የዕለት ተዕለት የባህሪ ለውጣቸው ላይ ትኩረት መስጠት ይኖርባቸዋል። በተለይ ደግሞ እንደዚህ አይነት መለየት በደረሰበት ሁኔታ ላይ ልጆች በተለይ ህጻናት የተለያዩ ምልክቶችን ሊያሳዩ ይችላል። ከወትሮ በተለየ መነጫነጭ፣ መከፋት፣ የምግብ ፍላጎት ማጣት ወይም መቆዘም፣ ከጓደኞቻቸው ጋር አብሮ አለመጫወት፣ ራሳቸውን ማግለል፣ አንድ ቦታ ቆዝም ወይም ተክዞ መታየት ወይም አሁንም ወዴን አመመኝ የማለት ስሜት ወይም ትምህርት ቤት ያለመሄድ ፍላጎት ወይም እዛ ተቃራኒ ከትምህርት ቤት ወደ ቤት ያለመሄድ ፍላጎት እንዲህ አይነት ምልክቶችን ቀስ በቀስ በትምህርትም በትኩረትም የመቀነስ ሁኔታ ከታየ አስተማሪዎች ለእንዲህ አይነት ህፃን ወይም ለእንዲህ አይነት ህፃን የተለየ ትኩረት መስጠት ይኖርባቸዋል። ትኩረት መስጠት ብቻ ሳይሆን ቤተሰቦቻቸውን ማንቃት ይኖርባቸዋል እና ቤተሰቦችም አስተማሪዎችም በእንዲህ አይነት ሁኔታ ከነቁ ወደሚመለከተው የሙያ ምክር መጠየቁ ተገቢ ነው። ምናልባት ህጻናቶችን እንኳን ይዘው ባይሄዱ የህጻናትና የወጣቶች የአእምሮ ጤና ባለሙያ ባለበት ቦታ ልጆቹንም ሳይዙ ሄደው የምክክር አገልግሎት በትክክል ካገኙ በኋላ እንደ አስፈላጊነቱ ልጆቹን በማይረብሽ ቦታ እንዲሁ ክሊኒክ በማይመስል ቦታ ባለሙያዎች እንዲያዋቸውና አይተዋቸው ደግሞ አስፈላጊውን ምክር ለወላጆችም አስፈላጊውን ደግሞ ተገቢውን ሕክምና ለህጻናቱ እንዲሰጡ ማድረግ ይቻላል።
ወጣቶችም ላይ እንደዚሁ መረበሹ ቀደም ጀመርኩት የጎላ ሊሆን ይችላል። መቅበጥበጥ ሊጨምር ይችላል። መበሳጨት ሊጨምር ይችላል። የተለየ ባህሪ ቁጣ ሊጨምር ይችላል። እንቅልፍ ማጣቱ ሊጨምር ይችላል። እና ፍላጎቶች እንደዚሁ የመቀነስ ያለ አግባብ መጨመር ሊኖር ይችላል። እንዳልኩት አንዳንድ አላስፈላጊ የሆኑ ነገሮች ሙከራ ውስጥ ሊገቡ ይችላሉ። ማጨሱም ሆነ መጠጣቱም ሆነ የመሳሰለው እና እዚያም ላይ እንደዚሁ የቀረበ ክትትል ማድረግ ያስፈልጋል። ስለዚህ በአጠቃላይ መለየት ወይም ሎስ የሚወዱትን ሰው በተኛ ሁኔታ ማለት ነው። እንግዲህ አደጋ የተጠበቀ አደጋ አለ፣ ያልተጠበቀ አደጋ አለ። ምንም እንኳን ሁሉም አደጋዎች፣ ሁሉም ውጦቶች፣ ሁሉም ሎሶች ተመሳሳይ ጉልበት ሲኖራቸውም በተለይ እንደ በቀደምነቱ አይነት ዝም ብሎ ጠዋት ወጥቶ ከአስር ደቂቃ በፊት ስልክ የደወለ ሰው ከተወሰነ ጊዜ በኋላ የለም ሲባል መደንዘዙ ከፍተኛ ነው የሚሆነው እና ስለዚህ ደረጃ ቢለያይም ዋናው መታየት ያለበት ግን ምንድን ነው የቅርብ ሰዎች ትኩረት ማድረግ ይኖርባቸዋል። አሁን ኃላፊነቱን ለጓደኞችም ልንሰጥ እንችላለን። ጓደኞችም ምናልባት ይህን ፕሮግራም ያዳምጡ ተማሪዎች፣ ወጣቶችም ካሉ ጓደኛቸው በዚህ በጦት ምክንያት የበለጠ እየተጎዳባቸው እንዳይሄድ ከፈለጉ ምንድን ነው የሚያስፈልገው? መቅረብና የሚያስፈልገውን ፍቅር መስጠት ነው። መቼም ፍቅር የማያሸንፈው ነገር የለም። ዘሮ ፈንጀትና ልቅ ልጅ አሉለ። ስለዚህ ፍቅር ባለ ቁጥር አቅም እየጠነከረ ይሄዳል። የመቋቋም ኃይላችን እየጠነከረ ይሄዳል። እንግዲህ በተለይ ለእንደኛ አይነት የኢትዮጵያ አይነት ህብረተሰብ እንዳልኩት መተባበራችን መተጋገዛችን የበለጠ ከዚህ አደጋ እንድንወጣ ሊያደርገን ይችላል። እንግዲህ እዚህ ላይ የእምነት ወይም ደግሞ የሃይማኖት ካውንስለሮች ምና ቀላል አይደለም። ምክንያቱም በየቦታው የተለያዩ ሃይማኖቶች እንደየ በክርስትና ሚን በእስልምና ስላሉ እዛም ደግሞ ያለው መተጋገዝ እዛም ያለው የምክክር ባለሙያዎች የሚሰጡት እገዛ ቀላል አይደለም። በየደረጃው ያሉትን የእገዛ ተቋማት መጎብኘቱና ማየቱ ጠቃሚ ነው ብዬ አምናለሁ።
መልካም። ፍቅር የማያሸንፈው የለም ብለዋል ፕሮፌሰር መስፍን። 157 ሰዎች ያለቁበትን በቅርቡ በኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 ላይ የደረሰውን የመከስከስ አደጋ ተከትሎ ሊመጡ የሚችሉ ውስብስብ የስነ ልቦና ችግሮችና የሚጠይቁትን ሕክምና ድጋፍ ጭምር ነው በዝርዝር ያስረዱን። ሂደቱ ቀጣይ ነውና ቆንጅት፣ እንግዲህ ፕሮፌሰር መስፍን መልሰን ማግኘት ሊኖርብን ይችላል። ለአሁኑ አመስግነን እንሰናበት።
ከቤተሰቦችም ጥያቄዎች ከተነሱም እንዲሁ እርሶ ጋር ተመልሰን እንመጣለን። ለዛሬው በጣም አድርገን ነው የምናመሰግነው ፕሮፌሰር መስፍን።
እግዚአብሔር ይስጥልን።
እኔም በጣም አመሰግናለሁ። እንግዲህ በድጋሚ በተጎጂ ቤተሰቦች ለእኛም ጭምር መጽናናቱን ይስጥልን። ነፍስ ማር ላለው በባህላችንና በመቀናንተም እንደዚሁ ስለጋብዛችን እግዚአብሔር ይስጥልን።
አድማጮች፣ አሁን አንድ ሁለት ደቂቃዎች ናቸው ያሉን። የፕሮግራም ማሳሰቢያ።
ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያላችሁን ጥያቄዎች ላኩልን አድማጮች። ቀደም ብለን እንደገለጽ ነው ለጥያቄዎቻችሁ መልስ እንዲሰጡን የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረንና የኦሮሚያ አስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል።
ለጥያቄው መልስ የሚቀረጸው ነገ ሐሙስ በአዲስ አበባ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት ከረፋዱ 4 ሰዓት ላይ ነውና ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ ላኩልን። ቀደም ብዬ ሳነብ ከነገ በስቲያ ሐሙስ ብዬ ከሆነ ነገ ሐሙስ ነው የሚቀረጸው። አወናብጄ ከሆነ
አላወናበልሽም ቆንጂት። ነገ ነው ልክ ነው። በኢሜይል ለሚቀናችሁ ታዲያ horn@voanews.com መላክ ወይም ጥያቄዎቻችሁን በድምጽ ማኖር ለምትመርጡ 2022059942 የውስጥ መስመር 14 በተዘዋዋሪ መደወል ትችላላችሁ። ወይም በፌስቡክ @voaamharic ላይ ጥያቄዎቻችሁን ማኖር ትችላላችሁ። በጥያቄው መልስ ተሳተፉ። Thank you. የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የመራው ንጉሱ ታምሬ ነው። ከዋና አዘጋጇ ትዝታ በላቸውና ከሌሎቹም ባልደረቦቻችን ጋር በዚሁ እንሰናበታችኋለን።
ነገ ሐሙስ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።